በእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞስ ጋር በሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክቡራን አድማጮቻችን። ራዲዮናችሁን በዚህ ሰዓት ከፍታችሁ የጌታን መዳንነት ለመስማት የምትጠባበቁትን ሁሉ ሰላምታችን በእያላችሁበት ይድረሳችሁ ይያልን የዛሬውን ዝግጅታችንን እንጀምራለን። እግዚአብሔር ያለፉትን ቀናት ሁሉ በሰላም ጠብቆ እስከዚህች ጊዜ ድረስ ደግሞ አድርሶናል። ስሙ ለዘላለም የተመሰገነ ይሁን። በዛሬውም ክፍለ ጊዜ እንግዲህ ተከታታዩን የሮሜ መጽሐፍ ጥናታችንን እንቀጥላለን። በዚያ ውስጥ ደግሞ እግዚአብሔር አምላካችን የሚረባንን ነገር ይናገረናልና በእምነት አምነን ወደ እርሱ እንቅረብ። በዚህ በአዲሱ ዓመት በእግዚአብሔር ፊት መሐላ የገባን ብዙዎች እንኖራለን። የደከመን ካለን እምነታችንን ልናድስ፣ በጌታ የምንበረታ ካለን ደግሞ በዛ እንድንጸና በእግዚአብሔር ፊት ቃል የገባን ብዙዎች እንሆናለን። እግዚአብሔር ሁላችንንም ይሰማናል፣ ያየናል። ጌታ የተመሰገነ ምርጫችን ትክክል ነው። እስቲ እንዲህ ያልን እናዚህ ነው። ኢየሱስ ክርስቶስን በመምረጣችን አርፈናል። ምርጫችንም ትክክል ነው። ባለም ውስጥ ያሉ ሰዎች ብዙ ነገሮችን መርጠዋል። እኔና እናንተ ግን ወገኖቼ መዳኒታችንን ኢየሱስ ክርስቶስን መርጠን አርፈናል። እግዚአብሔር ለዘላለም የተመሰገነ ይሁን። እናመስግን። አዎ ጌታችን ሆይ፣ ባንተ በመደገፋችን ባንተ በመታመናችን አተረፍን እንጂ ምንም እግዚአብሔር ሆይ የጣልነው ነገር የለም። ኑሯችን ለመለመ፣ ሕይወታችን ለመለመ በጸበለጸገ። እግዚአብሔር ሆይ ክብር ተመስገን። በዛሬውም ምሽት ደግሞ እግዚአብሔር ሆይ እንደ አባትነትህ መጠን ቃልህን እንድትናገረን እንድታስተምረን በዚህ ጭሳት አምነን ቀርበናልና ተናገረን። አቤቱ ጌታችን ሆይ የኛ ዕውቀት ያልፋል፣ ያንተን ሰማያዊውን ጥበብና ዕውቀት ደግሞ በውስጣችን እንድትጨምርና እንድታሳድገን እንወራሳችንን በፊት እንጥላለን። አቤቱ ጌታችን ሆይ የሚኖረንን ጊዜ ሁሉ ባርክልን፣ ድካማችንንም ሁሉ ይቅር በለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን አብርሃም በእምነት ስለመጽደቁ በዋናነት ደረጃ አንስተን መነጋገራችን ይታወሳል። ዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 4 ቁጥር 6ን ተመልከቱ። ሮሜ ምዕራፍ 4 ቁጥር 6ን አውጡ። ወገኖች በዚህ በእምነት ስለመዳን በሚናገር ክፍል ውስጥ የክርስቲናን መሰረታዊ ትምህርትን ወይም ደግሞ አስተምህሮትን እንመለከታለን። እንግዲህ አስቀድመን የምንመለከተው ዛሬ ዳዊትን ይሆናል ማለት ነው። ትላንትና የተመለከትነው አብርሃምን ነው። ዛሬ ደግሞ እስቲ ስለ ዳዊት ትንሽ ተቀስ ተቀስ እናድርግ። እንዲህ ይላል ቁጥር 6 እንደዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብጽህና ይናገራል ይላል ይህ ክፍል። ዳዊት በሕግ ሥር ይኖር ነበር፣ አብርሃም ግን በሕግ ሥር አልኖረም። ምክንያቱም እርሱ በኖረበት ዘመን ምንም አይነት ሕግ አልተሰጠምና። ልብ በሉ፣ ዳዊት በሕግ ሥር ይኖር ነበር፣ አብርሃም ይኖር በነበረበት ጊዜ ደግሞ ምንም ሕግ አልተሰጠምና በእምነት ይኖር ነበር። የሙሴ ሕግ ከአራት መቶ ዓመታት በኋላ ነበር የተሰጠው። ሆኖም ዳዊት በሕግ ሥር ቢኖርም በሕግ ሊጸድቅ አልቻለም። ስለዚህ ዳዊት እግዚአብሔር ያለ ሥራ ጽድቅ አድርጎ የቆጠረውንና የሰጠውን በረከት ይጠቅሳል። ምክንያቱም ዳዊት ሥራ አልነበረውም፣ የሠራው ሥራ ቢኖር እርኩሰት ነበር። ስለዚህ ጽድቅ በአጠቃላይ ከሥራ የራቀና የተለየ ነው። ጽድቅ የግዴታ ከዚህ በተለየ መንገድ መምጣት አለበት። አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው ይላል ቁጥር 7። ይህ የተወሰደው ከመዝሙር 32 ቁጥር 1 እና 2 ውስጥ ነው። ይባላችሁ ይህ ክፍል የተወሰደው ከመዝሙር 32 ከቁጥር 1 እና 2 ነው። ጥፋተኝነት ከተገለጸባቸው ከዳዊት መዝሙራቶች ውስጥ አንዱ ይሄ ነው። ሌላው መዝሙር 51 ነው። እነዚህ መዝሙሮች የወጡት ከዳዊት ታላቅ ኃጢአት የተነሳ ሲሆን ይህም ንስሐን ያካተቱ ነበሩ። ቃሉ አመጻቸው የተሰረየላቸው ብፁዓን ናቸው ይላል። ወገኖቼ ዛሬ ይህንን በረከት ከተቀበሉት ውስጥ እኛ ሁላችን በዚህ ውስጥ እንካተታለን። እግዚአብሔር በደላችንን በልጁ በጌታ በኢየሱስ ክርስቶስ በኩል ይቅር ባይለን ከናመጻችን ይህን ጠፍተን ነበር። እኔ በዚህ ጎራ ውስጥ ስላለሁና ስለተቆጠርኩ ደስተኛ ነኝ። ኃጢአቴ ይቅር ተብሎልኛል፣ አመጻዬም ተሰርዮልኛል። እናንተስ ደስ አይላችሁምን? ብዙ የሚለው ቃል የሚገልጸው የኃጢአት ይቅርታ የሰጠውን ታላቅ ክብርንና ድንቅ ደስታን ነው። ይህ ከሁሉ ይልቅ ታላቅ አባባል ነው ወዳጆቼ። ዳዊትም ይህንን የሚያውቀው በሕይወቱ ባገኘው ልምድ ነው። አመጻ ማለት ሕግን አለማክበር ወይም ያንድን የበጎ ነገር ተቃራኒ መሆን ማለት ነው። ልብ በሉ፣ አመጻ ማለት ሕግን አለማክበር ወይም ያንድ የበጎ ነገር ተቃራኒ መሆን ማለት ነው። ዳዊት እያወቀ ሕግን ይተላለፍ ነበር። ሳያውቅ የሚያደርገው ነገር አልነበረውም። የሚያደርገውን ሁሉ ያውቀው ነበር። ላደረገውም መተላለፍ ይቅርታን ያገኝ ነበር። እኔና እናንተም ዛሬ አውቀንም ሆነ ሳናውቅ ስንበድል በኢየሱስ ክርስቶስ መስቀል ስር ወድቀን ንስሐ ስንገባ ይቅር እንባላለን። የተሰረየላቸው የሚለው ቃል የሚገልጸው ፍጹም ይቅርታንና ከኃጢአት መንጻትን ነው። አስተውሉ። የተሰረየላችሁ የሚለው ቃል ፍጹም ይቅርታንና ከኃጢአት መንጻትን ነው የሚገልጸው። ይህ የሚያሳየው ኃጢአተኛውን በፍቅሩ ተቀብሎ በእግዚአብሔር ክንድ ውስጥ ማኖርን ነው። ኃጢአታቸው የተከደነላቸው ይላል። ይህ ማለት ደግሞ የኢየሱስ ክርስቶስን መሞትና በደሙ ኃጢአትን መክደን ለማሳየት ነው። እስቲ ቁጥር 8 እናንብብ። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል ሐዋርያው። በሌላ አባባል ወዳጆቼ፣ ጌታ ኃጢአቱን የማይቆጥርበት ሰው ደስተኛ ነው ማለት ነው። ዳዊት ታላቅ ኃጢአተኛ ሰው ነበር። ናታን ኃጢአቱን ካስታወቀው በኋላ እግዚአብሔር ኃጢአቱን ይቅር አለው። ናታን ለዳዊት እግዚአብሔር ደግሞ ኃጢአትህን አርቆልሃል አትሞትም ሲለው እንመለከታለን። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 13ን በኋላ ተመልከቱ። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 13 ዳዊት የራሱን ቅጣት ሳያውቀው በራሱ ላይ ለናታን በነገረው ጊዜ ወሰነ። ይሄውም ይህን አድርጓልና አላዘነምና ስለ አንዲቱ በግ አራት ይመልሳለው። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 6ን መመልከት ይቻላል። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 6ን በኋላ ተመልከቱ። አራቱ የዳዊት ልጆች ተገደሉ። እነርሱም የቤርሳቤ ሕፃኑ ልጅ፣ የበኩር ልጁ አምኖን፣ አቤሴሎም እና አዶንያስ ናቸው። ይህም ሁኔታ በዳዊት የሕይወት ዘመን ሁሉ ሐዘን ሆነበት። ሆኖም የዳዊት ኃጢአት አልተቆጠረበትም። ነገር ግን የእርሱን ጥፋት ሌሎች እንዲሸከሙት ሆነ። ትንሽ የሚያስደንቀው ጌታ ኃጢአታቸውን የማይቆጥርባቸው ሰዎች ደስተኞች ናቸው ማለቱ ነው። አስተውሉ። ደስ የሚለውና የሚያስደንቀው ነገር ቢኖር ጌታ ኃጢአታቸውን የማይቆጥርባቸው ሰዎች ደስተኞች ናቸው ማለቱ ነበር። አብርሃም በእምነት ስለ መጽደቁ ደግሞ እስቲ ከቁጥር 9 የሚናገረውን እናንብብ። እንግዲህ ይህ ብሕጽህና ስለ መገረዝ ተነገረ ወይስ ደግሞ ስለ አለ መገረዝ እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለን ይላል። ለአብርሃም የቀረበው ጽድቅ የሚገልጸው ጽድቅ ዓለም አቀፋዊ መሆኑን ነው። ዳዊት በሕግ ሥር ስላለና ኃጢአቱ ስለ ተሰረየለት ሰው ደስታ ሲናገር፣ የአይሁድ መልስ ግን ዳዊት በመገረዝ ውስጥ በመሆኑ ይህ መገረዝ ብቻ ነው ይህንን ደስታ ሊያመጣ የሚችል ብለው እንዲያምኑ አድርጓቸዋል። ከዚህ የተነሳ ጳውሎስ ወደ አብርሃም በመመለስ አብርሃም ሕግ ከመሰጠቱ በፊትና ሳይገረዝ መጽደቁን ሊያረጋግጥላቸው ችሏል። እንዴት ተቆጠረለት? ተገርዞ ሳለ ነውን ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ የሚለውን ቃሉን ደግሞ በቁጥር 10 ላይ እናነባለን። እግዚአብሔር ከርሱ ጋር ቃል ኪዳንን አደረገ። አብርሃምም ማስቀድሞ ምንም አይነት ስምምነት ሳይኖር እግዚአብሔር የተናገረውን እንደሚያደርግ አመነ። እግዚአብሔር በግልጽ በተናገረው ቃሉ አብርሃም አመነ። እስቲ ከቁጥር 11 እስከ 13 ያለውን ደግሞ ፈጠን ብለን እናንብበው። ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑት ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይሁም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው። የዓለም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም ይላል። እግዚአብሔር ወዳጆቼ ይህንን ቃል ኪዳን ከአብርሃም ጋር ያደረገው ግርዛት ከመሰጠቱ ከብዙ ዓመታት በፊት ነው። አብርሃም እግዚአብሔርን አመነ። ከሕግ የሆኑት ወራሾች ከሆኑ ከቁጥር 14 እስከ 16 ያለውን ተመልከቱ። እምነት ከንቱ ሆኗል፣ የተስፋውም ቃል ተሽሯል። ሕጉ መቅሰፍትን ያደርጋልና፣ ነገር ግን ሕግ በሌለበት መተላለፍ የለም። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው ይላል። ከዚህ ክፍል እንደምንመለከተው ወዳጆቼ እግዚአብሔር አብርሃምን ያዳነው በእምነት ነው። የመቶ ዓመትም ሽማግሌ ስለሆነ እንደ ምሁት የሆነውን የራሱን ሥጋና የሳራ ማጸን ምሁት መሆኑን በእምነቱ ሳይደክም ተመለከተ ይላል። ቁጥር 19 ደግሞ አብርሃም በዙሪያው የሚመለከተው አንዳች ነገር አልነበረም፣ ሊያምንበትም የሚችል ነገር የለውም። የሚሰማውም የሚያዩም ነገር አልነበረውም። ይህ ሰው ያደረገው ነገር ቢኖር እግዚአብሔርን ማመኑ ነው። በቃ አስፈላጊው ምጉዳይ ወዳጆቼ ይህ ነበር። እግዚአብሔር ስለዚህ ዝማሬ ይክበር። ምህረታብ በዚህ ዝማሬ ስላገለገለን እግዚአብሔር በኑሮውና ባገልግሎቱ ይባርከው። እግዚአብሔር ነው ወዳጆቼ ያሳረፈን፣ መከታም ይሆነን እሱ ነው። ከዚህ በኋላ መቅበዝበዛችን አበቃ። ወዴት እንሄዳለን? ለአብርሃም እግዚአብሔር ደጋፊው እንደሆነለት ሁሉ ለኔና ለናንተም እግዚአብሔር መከታችንና ደጋፊያችን ነው። ቁጥር 20ና 21ን ተመልከቱ። ለእግዚአብሔርም ክብር እየሰጠ እየሰጠውንም ተስፋ ደግሞ ሊፈጽም እንዲችላት ብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል። አብርሃም ወዳጆቼ ተጠራጣሪ ሰው አልነበረም። እዚህ ላይ የቀረበው ማጠቃለያ ሐሳቡ ይሄው ነው። ካለበት ሁኔታ አሻግሮ ወደ ተሰጠው የተስፋ ቃል ተመለከተ። የሚመለከታቸውና ያለበት ሁኔታ እጅግ ቢያደክሙትም እግዚአብሔር የሰጠውን ቃል ኪዳን አመነ። ተስፋውንም በርሱ ላይ በማድረግ ለእግዚአብሔር ክብርን ሰጠ። ወገኖቼ እግዚአብሔርን የምታከብሩበት ዋንኛው መንገድ እርሱ የሰጠውን የተስፋ ቃል በማመን ነው። እስቲ ይህንን ቃል ልድገምላችሁ። እግዚአብሔርን የምናከብርበት ዋንኛው መንገድ እርሱ የሰጠውን የተስፋ ቃል በማመን ነው። በቃ ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት ይላል ቁጥር 22። ይህ በትንሣኤ ያለ እምነት ከሞት በኋላ ባለ እምነት እግዚአብሔር አብርሃም የሌለውን የራሱን ጽድቅ በመስጠት ያረጋገጠው ነገር ነው። እግዚአብሔር የሞት መቃብር ከሆነው ከሳራ ማህፀን ልጅን እንደሚያወጣና ቃል ኪዳኑን እንደሚጠብቅ ያመነውን አብርሃምን ጻድቅ አድርጎ ተቀበለው። እግዚአብሔር ይክበር ይመስገን። እግዚአብሔር ወዳጆቼ የራሱን ልጅ ከሙታን መቃብር ከሆነው ከአርማትያሱ ከዮሴፍ የመቃብር ስፍራ አስነስቶታል ብለው ለሚያምኑ የዘላለምን ሕይወት ቃል ኪዳን ገብቶላቸዋል። ይህንን አስተውሉ። ሮሜ ምዕራፍ 4 ከቁጥር 23 እስከ 5 ያለው እንደሞንን መልከት። ነገር ግን ተቆጠረለት የሚለው ቃል ስለርሱ ብቻ የተጻፈ አይደለም፣ ስለኛም ነው እንጂ። ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሞታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው ይላል። የሳራ ማጸን ወዳጆች መቃብር ነበር፣ የሞትም ስፍራ ነበር። ይህን ልብ በሉ። ነገር ግን ከዚያ ምን ወጣ? ሕይወት ወጣ። አብርሃም እግዚአብሔርን አመነ። ኢየሱስ አባታቹ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አይም ደስም አለው ያለው ይህንን ነበር። ዮሐንስ 8 ቁጥር 56 ን በኋላ ተመልከቱ። ይህ እምነት በክርስቶስ ሞት ብቻ ሳይሆን ነገር ግን በትንሣኤውም ነው። አንድ ክርስቲያን የሆነ ሰው እግዚአብሔር በክርስቶስ ሞት ዕዳችንን ከፈለ፣ በትንሣኤው ደግሞ ንጹሃንና ቅዱሳን አደረገን ሲል ተናገረ። ሲልድ ገምላችሁ አንድ ክርስቲያን የሆነ ሰው እግዚአብሔር በክርስቶስ ሞት ዳችንን ከፈለ፣ በትንሣኤው ደግሞ ንጹሃንና ቅዱሳን አደረገን ሲል በማለት ገለጸ። እግዚአብሔር ወዳጆቼ በክርስቶስ ሞትና ትንሣኤ ያምኑትን በሙሉ አጸደቃቸው። ይህ ምን አይነት ድንቅ የሆነ ነገር ነው! እናንተስ ከእግዚአብሔር ጋር በዚህ መንገድ እየሄዳችሁ ነውን? እግዚአብሔር ሁላችንን ይባርክን። እንግዲህ በጌታ የተወደዳችሁ አድማጮች የዚህ የሮሜ ምዕራፍ 4 ጥናታችንን በዚህ ላይ እንገታና አሁን ደግሞ ወደ ምዕራፍ 5 ተሸጋግረን በቀረው ጊዜ እንመለከታለን። በዚህ በምዕራፍ 5 ውስጥ በዋናነት የደህንነትን ጥቅምና የቅዱሳንን መንጻት እንመለከታለን። ቶሎ ቶሎ ጻፍ ጻፍ አድርጉ። በሮሜ ምዕራፍ 5 ውስጥ የደህንነትን ጥቅምና የቅዱሳንን መንጻት በዋናነት እንመለከታለን። ወዳጆቼ ወደ ሮሜ መጽሐፍ 5ኛ ምዕራፍ ስንመጣ ጳውሎስ መጽሐፉን ሊያነቡ የሚችሉት ሰዎች ሊጠይቋቸው የሚችሉትን ጥያቄዎች ሲመልስ እንመለከታለን። በመዋጀታችን እንደ ዳንን ሲነግረን መዋጀቱም የተፈጸመው በመስቀል ላይ በተከፈለው ታላቅ ዋጋ እንደሆነ ነው። ከኃጢአት ተወቃሽነት ስለ ዳንን የኃጢአት ጥያቄ እንዳይነሳ ተደርጓል። ይህም ማለት ደህንነታችንን ለመወሰን ወደ እርሱ ለፍርድ አንመጣም ማለት ነው። በርሱም ለሚያምኑ ዘላለማዊ ቤት ተዘጋጅቶላቸዋል። እግዚአብሔር ደግሞ ይህንን አስቀድሞ ስለወሰነ ለዘላለም ስሙ የተመሰገነ ይሁን። እስቲ የመዳን ጥቅም የሚያስገኘውን ከዚህ በመቀጠል እንመለከታለን። ርዕሱ የመዳን ጥቅም የሚል ነው። አንድ ኃጢአተኛ ወዳጆቼ በልጁ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ካመነ በኋላ በሕይወቱ ውስጥ የሚያገኛቸው ጥቅሞች ምን ምን እንደሆኑ እስቲ አንድ ሁለት ነጥብ ልስጣችሁ። እንዲህ ብላችሁ ጻፉ። አንድ ኃጢአተኛ በልጁ በጌታ በኢየሱስ ክርስቶስ ሞትን ሳይ ካመነ በኋላ በሕይወቱ ውስጥ የሚያገኘው ጥቅም አንደኛ ምንድነው? ሰላም ነው። ሮሜ ምዕራፍ 5 ቁጥር 1 ን ተመልከቱ። እንግዲህ በእምነት ካጸደቀን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ተመልከቱ፣ በክርስቶስ ኢየሱስ የሆነ የእግዚአብሔር ሰላም አለን። መጽሐፍ ቅዱስ ብዙ አይነት ሰላም እንዳለ ይገልጽልናል። በመጀመሪያ የዓለም ሰላም አለ። የተባበሩት መንግስታት ድርጅት ከጥንት ጀምሮ ለዓለም ሰላምን ለማምጣት ብዙ ጥሯል፣ ብዙ ሞክሯል፣ ግን አንዴም አልተሳካለትም። በጌታ የተወደዳችሁ ወገኖቼ ኃጢአት በሰው ልብ ውስጥ እስከ ተንሰራፋ ድረስ በምድር ላይ ሰላም ሊመጣ አይችልም። እውነተኛው ሰላም ሊኖር የሚችለው የሰላም ንጉሥ ወደዚህች ምድር ሲመጣ ብቻ ነው። ክርስቶስ ሰላምን በዚህች ዓለም ላይ ያደርጋል። ነገር ግን ጳውሎስ እዚህ ላይ የሚናገረው ሰላም የአይነቱን ሰላም አይደለም። ስለዚህ ይህ ሰላም የነፍስ ሰላም ተብሎ የሚታወቀው ነው። ይህ ሰላም ኢየሱስ ለደቀ መዛሙርቱ የገለጸላቸው ሰላም ነው። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም ይላል ጌታ። ዮሐንስ ምዕራፍ 14 ቁጥር 27 ነው በኋላ ተመልከቱ። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ይህ ሰላም ነው እንግዲህ ወደሚያምኑትና ፈቃዱ ወደሚፈጽሙት አማኞች ዘንድ የሚመጣው። ይህ ሰላም ለሁሉም የተዘጋጀ በልብስጥም የሚፈስ ነው። ጳውሎስ በመዳን የሚገኘውን የሰላም ጥቅም ሲገልጽ ከእግዚአብሔር ዘንድ የሆነውን በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይለናል። ይህ ሰላም ነው እንግዲህ ክርስቶስን እንደ ግል አዳኙ አድርጎ በተቀበለውና እግዚአብሔር ጥፋተኛነቱን እንደሰረዘለትና እንደማይፈርድበት ባመነው ሰው ነፍስ ውስጥ የሚመጣ። ይህንን ሰላም ያገኘ ሰው እግዚአብሔር ከርሱ ጋር እንዳለ ደህንነቱም ቋሚና ዘላለማዊ እንደሆነ ያውቃል። ከኃጢአት ይቅርታ የተነሳ በእናንተና በእግዚአብሔር መካከል ወዳጆቼ የሚመጣ ሰላም ይህ ነው። ጳውሎስ ደግሞ ደጋግሞ ሰላም በኢየሱስ ክርስቶስ ደም ውስጥ እንዳለ መናገሩን እናስታውሳለን። ይህም ማለት ልጁን በተቀበልነው በእኛና በእግዚአብሔር መካከል ሁሉም ነገር በመልካምነት ይከናወናል ማለት ነው። ይህም ደግሞ ድንቅ የሆነ ሰላም ነው። እግዚአብሔር የተመሰገነ ይሁን። ወገኖቼ ሰው በገነቱ ጻጢያት እንደሰራ እርሱ ብቻ አልነበረም ከእግዚአብሔር የሸሸው፣ ነገር ግን እግዚአብሔርም ከራሱ ከሰው ርቆ ነበር። ክርስቶስ በመስቀል ላይ ሕይወቱን ከሰጠ በኋላ እግዚአብሔር ፊቱን ወደ ሰው መለሰ። የጠፋውን ማጥያተኛ ወደ እኔና አለው። እጆቹም ተዘረጉ እንዲህም አለ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ በማለት ተናገረ። ማቴዎስ ምዕራፍ 11 ቁጥር 28ን ልብ ይሏል። ወዳጆቼ እግዚአብሔር በልጁ በኢየሱስ ክርስቶስ ታርቆናል። ከርሱ ጋር ለመታረቅ ማድረግ የሚገባችሁ ምንም ነገር የለም። ምንም ፎርሙላ ወይም ደግሞ ምንም ቀመራ አያስፈልግም። ብዙ ሰዎች ከእግዚአብሔር ጋር ለመታረቅ ብዙም ባማፍሰስ እንደሚገባ ይናገራሉ። የእግዚአብሔር ልብ እንዲያዝንላችሁና እርሱ እንዲራራላችሁ ማልቀስ አያስፈልጋችሁም። እናንተ በጥረታችሁ ምንም ማድረግ አያስፈልጋችሁም። ምክንያቱም ክርስቶስ በመስቀል ላይ ስለኛ በሞተ ጊዜ የእግዚአብሔር እርቅ ተከናውኗል። ጌታ የተመሰገነ ይሁን። የወንጌል መልእክትም ከእግዚአብሔር ጋር ታረቁ የሚል ነው። ለመታረቅ ቀጣዩ እርምጃ የራሳችሁ ነው። የሰጠውን ማዳን ስትቀበሉ ኃጢአታችሁን ይቅር ስለምትባሉ ሰላምን መለማመድ ትጀምራላችሁ። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ምሽት ጥናታችን በዚህ ላይ ያበቃል። ጥያቄ ወይም ማስተያየት ካላችሁ ትምርታችንን አስመልክቶ ማለት ነው በአድራሻችን በ1366 ጻፉልን። ለአገልግሎታችንም መጸለይን አትርሱ። ጌታ ይባርካችሁ። በሰላሙኑ ይያልን የምንሰናበታችሁ በጌታ ወንድሞቻችሁ ቴክኒሽያን
አለማዮ ዳዊትና
በትምርቱ በኩል እኔ አበበ ከበደ ወርቄ ነኝ። በሰላሙኑ
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።